ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ጥር 26 2015 ዓ ም ነው። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
እዚህ ችግር ወጥተው ራሳቸውን ችለው መደበኛ ትምህርት ቤት ገብተው ከክፍል ክፍል እየተዘዋወሩ ያሉ ልጆች አሉ። እንግዲህ እስከዚህ ማድረስ ይቻላል ማለት ነው። ስለዚህ ትኩረት ይሰጣቸው ስንጮ ከሰው የተለዩ አይደሉም፣ እንዳውም የተሻለ ነገር ያላቸው ናቸው።
ወይዘሮ ትግስት አበበን ነው ቀደም ብለን የሰማናት። ሐዋሳ ላይ ብራይት የተባለ ማዕከል በማቋቋም ከኦቲዝም ጋር የሚኖሩ ሕፃናትና ታዳጊዎችን ትረዳለች። የምሽት እንግዳችን ናት። በሌላ ጉዳይ ደግሞ
ትውልድ የሚቀርጽ ነገር ነው መስራት አለብን። በተለይ ደግሞ ላይበራሪ ላይ በሺ የሚቆጠር መጠጥ ቤት፣ ሺሻ ቤት፣ በሺ የሚቆጠር ጫት ቤት ባለባት ከተማ ላይ ላይበራሪ የለም ሲባል ያሳምማል።
ባህር ዳር ላይ በጎ ፈቃደኛ ወጣቶች ዘመናዊ ቤተ መጻሕፍት ለማሰራት ጥረት ጀምረዋል። ቀደም ብለን የሰማነው መታገስ ገብረ ሚካኤልና የሌሎች ወጣቶችን ሐሳብ ቆየት ብለን እናዳምጣለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ቀዳሚ መሰናዶ ወደ ውባ ባህር ዳር ከተማ ይወስደናል። በከተማው የሚኖሩ በጎ ፈቃደኛ ወጣቶች በከተማዋ ዘመናዊ የህዝብ ቤተ መጻሕፍት እንዲገነባ እንቅስቃሴ መጀመራቸው ተሰምቷል። የባህር ዳር ከተማ በጎ አድራጎት የሚል ማህበር ያቋቋሙ ወጣቶች በባህር ማዶ ከሚኖሩ ለጋሽ ድርጅቶችና የከተማዋ ተወላጆች እርዳታ በመጠየቅ ለከተማዋ የህዝብ ቤተ መጻሕፍት 1.2 ሚሊዮን ብር ወጪ የወጣበት ቁሳቁስ ድጋፍ ማድረጋቸውም ተሰምቷል። አስቴር ምስጋናው ዝርዝሩን ትነግረናለች።
ባህር ዳር ከተማ እንደ ከተማዋ ስፋትና የህዝብ ብዛት ደረጃውን የጠበቀ የህዝብ ቤተ መጻሕፍት የላትም ሲሉ የባህር ዳር ከተማ ወጣቶች ይቆጫሉ። በ1972 ዓ.ም ተመረተ እንደ ተቋቋመ የሚነገርለት የህዝብ ቤተ መጻሕፍት በልማት ምክንያት ቀድሞ ከነበረበት ቦታው እንዲለቅ ሲገደድ ስያሜው ህዳር 11 የህዝብ ቤተ መጻሕፍት ተብሎ ተሰየመ እንጂ ደረጃውን የጠበቀ ቤት እንኳን አልተሰጠውም ይላሉ የቤተ መጻሕፍቱ ተጠሪ ወይዘሮ ያቡንደች ለገሰ።
ያ ቤተ መጻሕፍት ሲፈርስ ለጊዜው ማቆያ ተብሎ ወደዚህ አሳይ ተደረገ። ይሄ ቦታ አፈ ጉባኤ ቢሮ ነው የነበረውና ለቤተ መጻሕፍት ተብሎ የተመሰረተ አይደለም። ቤተ መጻሕፍት ለቤተ መጻሕፍት አገልግሎት ተብሎ ተመሰረተ። የቤተ መጻሕፍት ሲሆን አየር በጣም መግባት አለበት፣ ክፍተት መኖር አለበት፣ ለአንባቢው ምቹ መሆን አለበት። ያ ለዛ ተብሎ አይደለም የተሰራው፣ ለማቆያ ጊዜያዊ ተብሎ ነው የተሰራው።
የህዝብ ቤተ መጻሕፍቱ ያለበት ቦታ ለአንባቢ ሳቢ ቢሆንም ራሱ ቤተ መጻሕፍቱ ግን ሳቢና ለአንባቢያን ምቹ እንዳልሆነ የዘወትር ተጠቃሚው ተማሪ ሲያድል ዱባለ ይናገራል።
ላይፍ ስትራሪ ጠባብ ነው። ነገር ግን ግቢው ላይ ማስተናገድ የሚችለው ህዝብ በጣም ሰፊ ነው። ለምሳሌ እንደ ህዝብ ማስተናገጃ ወይም መዝናኛ ብናየው በጣም ብዙ ሰው ይዛል። ነገር ግን እንደ ፐብሊክ እንደ ላይብራሪ ስለምናየው ያንን ነገርም እንደ ላይብራሪ መጠቀም እንችላለን። የህዝቡ መዝናኛ ላይብራሪው በዚህ ስታንዳርድ ፐርፎርማንስ ቢሻሻል እና ላይብራሪው ሰፋፊ በጣም ብዙ ሰው መያዝ ይችላል። አሁን ማክሲም የሚያዘ ቢባል 67 ተማሪ ነው። ሌላው ውጭ ላይ ባለው ስለሚያነብ ማለት ነው። እና የተለያዩ ማቴሪያል ቢሟላ ደስ ይለናል።
ይህንን ችግር የተረዱት የባህር ዳር በጎ አድራጎት ማህበር ወጣቶች ትውልድን ለፍሬ የሚያበቃ ስራ ለመስራት እንቅስቃሴ መጀመራቸውን ወጣት ህይወት አማረ ትናገራለች።
እናደርግ ግን እንደምታየው ላይበራሪው ትንሽ የተጎዳ ነው። ክረምት ላይ በጣም ያፈሳል። ስለዚህ እኛ ምን አሰብነው የተማረ ትውልድ መፍጠር እንፈልጋለን። የተማረ ትውልድ አገር ይለውጣል፣ ህዝብ ይለውጣል፣ ራሱ ይለወጣል። ስለዚህ እኛ የተማረው ላይ ለመስራት እንፈልገው። ብዙ ጊዜ የምንሰራው የተፈናቀሉ ሰዎች ሲኖሩ እርዳታ እናደርጋለን ምናምን፣ ግን ምን መስራት ላይ ያለብን አገር እንዲለወጥ፣ ህዝብ እንዲለወጥ፣ ሰው እንዲለወጥ የምትፈልጊ ከሆነ ምንፈልግ ከሆነ የተማረ ላይ ያነበበ ትውልድ ላይ መስራት አለብን። ስለዚህ ማህበራችን ይህን ተነጋገረ። ስፖንሰር ባደረገችን አማካኝነት ይህን ገዝተን መጣን። ግን አናበቅም።
የባህር ዳር ከተማ የበጎ አድራጎት ማህበር ሰብሳቢ ወጣት መታገስ ገብረ ሚካኤል ደግሞ በከተማው ደረጃውን የጠበቀ ቤተ መጻሕፍት አለመኖሩ ማህበሩን በቁጭት እንዳነሳሳው ይናገራል።
ትውልድ የሚቀርጽ ነገር ነው መስራት አለብን። በተለይ ደግሞ ላይብራሪ ላይ በሺ የሚቆጠር መጠጥ ቤት፣ ሽሻ ቤት፣ በሺ የሚቆጠር ጫት ቤት ባለባት ከተማ ላይ ላይብራሪ የለም ሲባል ያሳምማል። ስለዚህ ይህ ነገር የአማራ ክልል ከክልል ጀምሮ እስከ ከተማ አስተዳደር ያሉ አመራሮች አይ ቲንክ ኮሚቴድ ናቸው በላይብራሪ። ግን ተባብረን ላይብራሪዎችን ብናጠናክር እና የትውልዱን አእምሮ ዳይቨርት ማድረግ ብንችል መልካም ነው የሚል አስተሳሰብ ስላለኝ አጋሮቻችን አነጋገር።
በዚህም ለጋሽ ድርጅቶችንና በባህር ማዶ የሚኖሩ የከተማዋ ተወላጆችን ማነጋገር የጀመሩት ወጣቶቹ በካናዳ ሀገር ከሚገኙ ግለሰቦች 1.2 ሚሊዮን ብር በመገኘቱ ለቤተ መጻሕፍቱ አስፈላጊ ናቸው የተባሉ ቁሳቁሶችን እንዲሟሉ እንዳደረጉ ይናገራል ወጣት መታገስ።
የካናዳ ዜግነት ያላት ነጭ ነች። እሷ ዲጂ ሮቢንስተን ትባላለች። ከአሁን በፊት ብዙ የበጎ አድራጎት ስራ ተሰራ። በእናቴ ስም ብላ ደግሞ ወደ 1.2 ሚሊዮን ብር አዘጋጅታል ሰጣን ነበር። ፍቶችን 700 ሺህ ብር የሚሆን መጻሕፍቶችን ለ100 ተማሪዎች የሚሆን ቴብሎችን 100 ወንበር እና ፕሪንተር እና ኮምፒውተር ደግሞ አዘጋጅተን ከኋላ ደግሞ ይሄንን የኛን ስራ ያዩ የባህር ዳር ዩኒቨርሲቲ አቶ ብርሃኑ እና አቶ ዘላለም የሚባል አንድ ወንድማችን አራት ጠንካራ ሸፎች አሉ ከባህር ዳር ዩኒቨርሲቲ ያገኘናቸው በድጋፍ እንዲሁም ደግሞ የ700 ሺህ መጻሕፍቶች አሉ ኮምፒውተር እና ፕሪንተር አለ እነዚህን ለማሟላት ጥረት አድርገን ዛሬ የረከከብ ያደረግነ ነው። በሚቀጥለው ደግሞ ይሄንን ቤተ መጻሕፍት አፈርሰን ለመስራት በጋራ ሆነን ከከተማ አስተዳደሩ ጋር ዲስከስ አድርገናል። ምቹ የሆነ ላይብራሪ ግሪን ኤሪያውን የሚመጥን ላይብራሪ እዚህ ጋርም ዲቤት የሚደረግበት የትውልዱን ወደ ላይብራሪ የሚመለስበትን ያመቻችን ነው። ቀጣይ ደግሞ እዛ ጋር ሽማቦ ላይ የተሰራ የህዝብ ቤተ መጻሕፍት አለ እሱን ደግሞ ወደ ስራ እንዲገባ አብረን እንቅስቃሴ ያደረግነ ነው። ይሄን ድጋፍ ያደረገችልን ጁዲ ሮቢንስተን ኤንድ ከካናዳ የባህር ዳር ልጅ የሆነችውን ሃና መንግስቱን በማስተባበር እጅግ ከፍ ያለ ምስጋና እናቀርባለን።
የቁሳቁሶቹ መገዛት ቤተ መጻሕፍቱን ከፍ ያደርገውም የሚሉት ወይዘሮ ያቡንደጅ ለገሰ የከተማ አስተዳደሩ ልዩ ትኩረት እንዲሰጠው ጥሪ አቅርበዋል።
ምን ነገር የለና በሶፍት ኮፒ መያዝ አለበት አይደል እንዴ መረጃዎችና መጻሕፉ ያንን ለማድረግ በጣም ተጠራጣለ። እንግዲህ በመንግስት ባጀት እየተሸፈነ አይደለም። የመንግስት ባጀት በጣም አነሳ ስለሆነ አጋሽ ድርጅቶች የውጭ ድርጅቶች የኒጆች እንዲመጡልን እንፈልጋለን እንዲያግዙን እንፈልጋለን በመንግስት ባጀት የሚሸፈን ስላልሆነ።
ባህር ዳር ከተማ በጎ አድራጎት ማህበር ያደረገውን ሰናይ ተግባር ያደነቁት የባህር ዳር ከተማ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ወይዘሮ አበባ ንጉሴ መንግስት ትኩረት እንደሚሰጠው ገልጸዋል።
ትልቁ አላማ ባህር ዳርን የሚመጥን ላይብረሪ መገንባት አለብን ነው። ዛሬ ላይ ማቴሪያሉን አምጥተናል። ነገ ላይ ደግሞ ባህር ዳር ከተማ አስተዳደር ይሄን በጎ አድራጎት ማህበር ይዞን ነው ሌሎች ዶኖሮችንም ፈልጎ ከተማችን የሚመጥን ዲጂታል ላይብረሪ መስራት መቻል አለብን የሚለውን ትልቅ የቤት ስራ ነው ዛሬ ማስተላለፍ የፈለግን። ይሄንን ስናደርግ እዛ ላይ እንደምናየው የማህበሩ በጎ አድራጎት የሰጠችው ዶኖሯ ጁዲ ሮቢስተን የተባለች የካናዳ ሀገር ዜጋ ነች። ስለዚህ ውጮች እኛን የሚደግፉን ከሆነ እኛ አንዱነን ከቆምን ደግሞ ከተማችንን ማቆም አይደለም ሀገራችን መገንባት እንችላለን ነው አይደል መርሃችን። ስለዚህ ሁላችንም እጅ ለእጅ ተያይዘን ቤተ መጻሕፍት ገንብተን ትውልድ አንጸን ሀገር ማቆም የምንችል ዜጎች እንድንፈጥር ከወዲሁ ከታች ስራ እንስራ የሚለው መርህ አስተላልፈን ይሄን ማህበር ግን እጅግ በጣም ላደረገው አስተዋጽኦ ይዞት ለመጣው ትልቅ ራይ የሰጠንን አሳይመንት ተቀብለን ይሄን ላይብራሪ በምንችለው መጠን ከተማ አስተዳደሩ በጀት በጅቶ ሌሎች አጋዥ ድርጅቶችንም ፈልጎ የተሻለ ላይብራሪ አድርገን ለእናንተ መልሰን እንደምናስረክብ ቃል ገባለሁ።
የባህር ዳር ከተማ በጎ አድራጎት ማህበር በ2012 ዓመተ ምህረት የተቋቋመ ሲሆን በክልሉ ውስጥና ከክልሉ ውጭ ለተፈናቀሉ ዜጎች የከተማውን ነዋሪ በማስተባበር የምግብና የቁሳቁስ ድጋፍ በተለያዩ ጊዜያት ያደረጉና የአቅመ ደካማ ቤቶችን እንዲሁም መሰል ሰናይ ተግባራትን በማድረግ ይታወቃል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴርና አመሰግናለን። በመቀጠል ወደ ሐዋሳ ከተማ እናቀናለን። በከተማዋ ከኦቲዝም ጋር የሚኖሩ ህፃናትና ታዳጊዎችን የሚያገዝ ብራይት የተሰኘ ተቋም ይገኛል። ማዕከሉን ከሰሞኑ የጎበኘው ዮናታን ዘብዴዎስ ቀጣዩን ዘገባ ልኮልናል።
የብራይት ኦቲዝም ማዕከል መስራችና ስራ አስኪያጅ ወይዘሮ ቴግስት አበበ ናቸው። ወይዘሮ ቴግስት ይህንን ማዕከል እንዲከፍቱ ምክንያት የሆናቸው አንድ ወንድ ልጃቸው ኦቲዝም ያለበት መሆኑ ነበር። ሃሌሉያ ለሚባለው ልጃቸው ሲሉ ያሰቡት ማዕከል ዛሬ ለብዙ የኦቲዝም ችግር ላለባቸው ህጻናት መዋያ፣ መማሪያና ማሰልጠኛ ሆኗል።
ኦቲዝም ላይ የሚሰራ ስራዎችን አንብቤ አይቼ ልምድ ወስጄ ለምን አልጀመርም ብዬ ቤቴ ውስጥ በራሴ ልጅ ጀመርኩኝ። በእኔ ልጅ ላይ ስራውን ሳይ በአንድ ወር ውስጥ ብዙ ለውጦችን አመጣ። ለምሳሌ በራሱ መጸዳዳት ቻለ፣ ሀሳቡን መግለጽ ቻለ። በፊት አንድ ነገር ሲፈልግ ማልቀስና ከግርግዳ ጋር መጋጨት ነበረ።
የልጃቸው ለውጥ ሌሎች 15 ልጆችን መልምለው በቋሚነት ለመንከባከብ ምክንያት የሆናቸው ወይዘሮ ትዕግስት ዛሬ በአንድ ጠባብ ግቢ ውስጥ 53 ህጻናትን የተንከባከቡ እንደሚገኙ ይናገራሉ።
ይህንን ለውጥ ሳይ በጣም ቀናሁኝ። ሌሎችስ በየቤቱ ያሉ ምንድን ነው ድል ፈንታቸው ብዬ አንድ ማቃት እንደዚህ ኦቲስቲክ ልጅ ያላት እናት ነበረች እና እሷን በቃ ልጅሽን ስጭኝ፣ እኔ ነፃ ነኝ፣ ከእኔ ልጅ ጋር አብሬ ልስራበት እያልኩኝ እያለ ነው እንግዲህ ሌሎች ሰዎች ስራ መታወን የሚያውቁ ሰዎች በተወሰነ መልኩ እንረዳሻለን 15 ልጅ መልሚ ያሉኝና 15 ልጅ መልምለን ከዛ ከውጭ በመጡ ሰዎች ዲያግኖስ ተደርገው በ2008 ብራይት ኦቲዝም ማዕከል ተብሎ ይሄ ስራ ተጀመረ። በ15 ልጅ ከአንድ ልጅ ወደ 15 ልጅ አደገ፣ ከ15 ወደ 20 አደገ፣ ከ20 ወደ 30 አደገ። አሁን እንግዲህ ወደ 53 ልጆችን በዚህ ማዕከል እያሰለጠነን እንገኛለን።
ወይዘሮ ትዕግስት ይህን ሁሉ ማድረግ ግን ቀላል አይደለም ይላሉ። በገጠሙት ችግር ተዘግቶም ያውቃል፣ ቋሚ በጀትም ኖሮት አያውቅም። በግለሰቦች ድጋፍ የቆመ ማዕከል ነው ብሏል። የኦቲዝም ችግር ያለባቸውን ህጻናት መንከባከብና ማሰልጠን ብዙ ውጣ ውረዶች እንዳሉት የሚናገሩት ወይዘሮ ትዕግስት ብዙ ዋጋ እንዳስከፍላቸውም ይገልጻሉ።
53 ሲደርሱ እንግዲህ ለእኛ በጣም ከባድ ነው፣ ከአቅማችን በላይ ሆኗል። ከ53 ውስጥ ሰባቱ ከሰዓት ነው የሚማሩት፣ ከ9 ሰዓት እነኚህ ሲወጡ ማለት ነው። ከ9 ሰዓት እስከ 11 ሰዓት ባለው የ2 ሰዓት ቴራፒ ወስደው ይሄዳሉ። እነዚህም ዌይቲንግ ሊስት ላይ በጣም ለረጅም ጊዜ የቆዩ በቃ አማራጭ ያጣንባቸው ከነኚህ ጋር እንዳንቀላቀል ግቢውም አይበቃንም፣ ክፍልም አይበቃንም። ያለንበት ግቢ ተከራይተን ነው፣ ከግለሰብ የተከራየነው ግቢ ነው። ተከራይተን ነው የኪራይ ወጪ ያለብን፣ የመምህራን ወጪ ያለብን እና እነዚህን ሁሉ ውጣ ወረዶች እያለፍን ነው ይሄንን ስራ እየሰራን ያለ ነው።
ምንም እንኳን ኦቲዝም ያለባቸውን ልጆች ማሰልጠን እንዲህ ከባድ ቢሆንም በቶሎ የሚያሳዩት ለውጥ ጉልበት እንደሚሆናቸውም ተናግሯል።
ኦቲስቲክ ልጆች ጥሩ ሰልጣኞች ናቸው። እንደውም ከኛም የተሻሉ ከማንኛውም ሰው የተሻለ ሰልጣኞች ናቸው። አንዴ ከተመሰመረላቸው መስመር አይወጡም። እኛ እንወጣ ይሆናል፣ እነሱ ግን አይወጡም። ይሄ ሁልጊዜ እንድናሰለጥናቸው ያበረታታናል፣ ያነሳሳናል፣ ለውጥ ስታይ ማለት ነው። ስለዚህ እነሱን ማሰልጠን እኔ እንደውም ሌላን ሰው ከማሰልጠን የተሻለ ነው።
ብዙ ጊዜ የሚያሰለጥኗቸው ለነገሮች ትኩረት እንዲሰጡና እንዲረጋጉ፣ በተለይ በቃላት ራሳቸውን መግለጽ እንዲችሉ የቃላት ቴራፒ እንደሚያሰለጥኗቸውም ገልጿል።
ወደ እኛ ሲመጡ በራሳቸው የማይመገቡ፣ በራሳቸው የማይለብሱ፣ በራሳቸው የማይጸዳዱ ናቸው። እነዚህን ክህሎቶች እንዲችሉ ነው የምናደርገው።
ብራይት የኦቲዝም ማዕከል ህጻናትን ወደ ማዕከሉ የሚያስገባበትም የራሱ የሆነ ሂደትና መስፈርት እንዳለውም ነግረውናል።
መጀመሪያ አንድ ወላጅ ልጁን ይዞ ወደ እኛ ሲመጣ ወደ ሐኪም ነው የምንልከው። ዲያግኖስ የሚያደርግ ሐኪም ጋር እንልካለን። ሐኪም ዲያግኖስ አድርጎ ይሄ ልጅ ኦቲዝም አለው የሚልን ወረቀት ሲሰጠው ከወረቀቱ ጋር እንቀበላለን። ወረቀት የሌለውን ልጅ አንቀበልም።
ከኦቲዝም ችግር ጋር የሚወለዱ ህጻናት በአስደንጋጭ ሁኔታ እየጨመረ መሆኑን ገልጿል። በግንዛቤ እጥረትና በአመለካከት ችግር በካቲና ታስረው የተደበቁና የተገለሉም ብዙ መሆናቸውን አስረድቷል።
በሳምንት ውስጥ እስከ 5 ሰው እናስተናግዳለን አዲስ የሚመጣ ማለት ነው። እንግዲህ ይሄን ቁጥር ስናባዛው በጣም ብዙ ቁጥር ነው እና በጣም ሊተኮርበት የሚገባ ስራ ነው። እኛ ሀገር ቀደም ይያልኩ ነበር እኛ ሀገር ጥናት አልተደረገም። ግን በውጪ ሀገር የተደረገ ጥናት ከመቶ አንድ ልጅ ሲባል ነበር ከ40 ተባለ። አሁን በቅርብ ከ21 ልጅ ኦቲስቲክ ነው እየተባለ ነው። ስለዚህ የኛስ ሀገር ቁጥር አናቀውም። ግን እኛ እንዲህ አይነት ማዕከሎች እየተጨነቁ ነው። በብዛት ሰው እየመጣ ነው።
ኦቲዝም ያለባቸው ህጻናት የተለየ ችሎታና ተስጦ ያላቸው ህጻናት ናቸው የሚሉት ወይዘሮ ትዕግስት እና አልበርት አንስታይን ጠቅሰው ትልቅ ቦታ መድረስ እንደሚችሉ ይናገራሉ። ዳሩ ግን የመማር መብታቸው ሊከበርላቸው ይገባል ነው የሚሉት።
እኛ አሁን 4 ልጆች ወደ መደበኛ ትምህርት ቤት ልከናል። በእነዚህ አመታት ብቁ ሆነው ከዚህ ችግር ወጥተው ራሳቸውን ችለው መደበኛ ትምህርት ቤት ገብተው ከክፍል ክፍል እየተዘዋወሩ ያሉ ልጆች አሉ። እንግዲህ እስከዚህ ማድረስ ይቻላል ማለት ነው። ስለዚህ ትኩረት ይሰጣቸው ስንጮ መማር አለባቸው ስንል ለነሱ ስንሟገት እነዚህን ሁሉ ነገሮች እያሰብን ነው። ከሰው የተለዩ አይደሉም፣ እንዳውም የተሻለ ነገር ያላቸው ናቸው።
ከዚህ በተሻለ ሁኔታ ለማሰልጠንና ሌሎች ተጨማሪ ኦቲዝም ያለባቸውን ህጻናት ለማስገባት ሌላ ሰፊ ቦታ እንዲሰጣቸው ለመንግስት ጥያቄ ቢያቀርቡም ምላሽ እንዳላገኙ የሚገልጹት ወይዘሮ ትዕግስት በክራይ ቤት ውስጥ ልናሰለጥናቸው አይገባም ነው የሚሉት። በኢትዮጵያ ያሉ ትምህርት ቤቶች ሁሉም ማለት በሚቻልበት ደረጃ ኦቲዝም ያለባቸውን ህጻናት ያገለሉ ናቸው። ችግሮችን ለመፍታት አካታች የትምህርት ስርዓት መዘርጋት ያስፈልጋልን ብሏል።
እኔ እንደ መፍትሄ የማስበው እያንዳንዱ ትምህርት ቤት እነዚህ ልጆች ከባለሙያ ጋር መንግስት ባለሙያን መድቦ እንዲቀበል ማድረግ አለበት።
ማዕከሉ የቆመው በግለሰቦችና በበጎ ፈቃደኞች ድጋፍ መሆኑን የሚናገሩት ወይዘሮ ትዕግስት ብራይት ኦቲዝም ማዕከልን ጨምሮ በኢትዮጵያ ያሉ ማዕከላት 4 ብቻ መሆናቸውን ጠቅሶ መንግስት ለዚህ ትኩረት መስጠት ይገባዋል ብሏል። ቪኦኤ በዚህ ጉዳይ ላይ የልዩ ፍላጎት ባለሙያዎችን፣ ወላጆቻቸውና የመንግስት ባለስልጣናትን እንዲሁም የስርዓት ትምህርት ተመራማሪዎችን መጠየቅ ይቀጥላል። ለዛሬው እዚህ አበቃን። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን ዘብድዮስ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ ደስ ብሎናል። አሁን ወደ ዩናይትድ ስቴትስ ወደሚወስደን አንድ ዘገባ እናቅና። የጥቁር አሜሪካውያን ልዩ ታሪክ ትምህርት በፍሎሪዳ ግዛት ከታገደ ወዲህ የመላ ሀገሪቱን ትኩረት አግኝቷል። አንድ በሉዊዚያና የሚገኝ ትምህርት ቤት ግን ትምህርቱን አጠናክሮ ለመስጠት ወስኗል። የመምህራንና ተማሪዎች አስተያየት የታከለበትን የአሶሺየትድ ፕሬስ ዘገባ በመቀጠል እናቀርብላችኋለን።
በሉዊዚያና የሚገኘው የቤተን ሩዥ ማግኔት ከፍተኛ ሁለተኛ ደረጃ ትምህርት ቤት አዲሱ ልዩ የአፍሪካ አሜሪካውያን ጥናት የትምህርት አይነት እየሞከሩ ከሚገኙ 60 የዩናይትድ ስቴትስ ትምህርት ቤቶች መካከል አንዱ ነው። ይሄ ትምህርት ዘርፍ በተለይ በፍሎሪዳ ግዛት ከታገደ ወዲህ የመላ ሀገሪቱን ትኩረት አግኝቷል። በሮን ዲሳንቴስ አስተዳደር ትምህርቱ ውድቅ መደረጉ ትምህርት ቤቶች በዘር ጉዳይ ላይ መሰል ትምህርት በሚሰጡበት መንገድ ላይ ፖለቲካዊ ክርክር ፈጥሯል። በቤተን ሩጅ ትምህርት ቤት መምህር የሆኑት ኢሜት ግሌን የትምህርቱን አስፈላጊነት ደግፈው ከሚከራከሩት መካከል ናቸው።
Kids have a burning desire to understand why do certain
ህጻናት የተወሰኑ ቡድኖች በከተማው አንድ ገጽ ለምን እንደሚኖሩ፣ የተወሰኑ ማህበረሰቦች ብቻ በአንድ ስፍራ ለምን እንደሚገኙ የማወቅ አንገብጋቢ ፍላጎት አላቸው። የተከተልን ሳይመስለን እየተከተልናቸው ያሉ ማህበራዊ ህግጋት የትኞቹ ናቸው የሚለውን ጭምር ለማወቅ የሚፈልጉም ይመስለኛል። እነዚህ ነገሮች ከየት መጡ የሚለውን ማወቅ ይፈልጋሉ። የዚህ መልስ ደግሞ የሚገኘው በታሪክ ውስጥ ነው ያሉ እሳቸው። በቤተን ሩጅ ከፍተኛ ሁለተኛ ደረጃ ትምህርት ቤት የሚማሩ ተማሪዎች ከትምህርቱ ጋር በተገናኘ ስለተፈጠረው ፖለቲካዊ ውዝግብ ያውቃሉ። ይሁንና የሰኞው የትምህርት ክፍለ ጊዜ የጥቁር ባህል ላይ በሚያተኩረው የኔግሪቲዩድና ኔግሪዝሞ እንቅስቃሴዎች ላይ በሚያተኩር ውይይቶች ተሞልቷል። ከተማሪዎች መካከል አንዷ የሆነችው የ18 ዓመቷ ከሊላ ባንድል ትምህርቱ ልጆችን የማጥመቂያ መሳሪያ ነው የሚለውን ክርክር ለመረዳት አዳግቷታል።
ከባህል ጋር በተያያዘ ሚሆን በሌሎች እኔን በሚመስጡኝ ጉዳዮች ላይ ከጥቁሮች ታሪክ ጋር በተያያዘ በጥልቀት ለማወቅ እንደ አፍሪካ አሜሪካውያን ጥናት አይነቶች ትምህርቶች በእጅጉ ያስፈልጉናል። የአፍሪካ አሜሪካውያን ጥናት ለምን አሳሳቢ እንደሆነ እኔ ሊገባኝ አልቻለም። እውነቱን ለመናገር እኔ በአጉል አስተምህሮት የመጠመቅ ስሜት አይሰማኝም።
በ2024 የአውሮፓውያኑ ዘመን የሪፐብሊካን ፓርቲ ፕሬዚደንታዊ እጩ ይሆናሉ ተብለው የሚጠበቁት ዴሳንቲስ ግን ትምህርቱን ያገዱት ፖለቲካዊ አጀንዳን ስላነገበ እንደሆነ ገልጸዋል። በቤተን ሩጅ ትምህርት ቤት ያሉ በርካታ ተማሪዎች ለትምህርቱ ፍላጎት አድሮባቸዋል። ለወትሮ ለአንድ ክፍለ ጊዜ ብቻ ትምህርቱን ሲሰጡ የነበሩት መምህር ኢሜት ግሌን አሁን የትምህርት ክፍለ ጊዜውን ወደ ሁለት አሳድገውታል።
Every single kid who takes this course signs.
ያንዳንዱ ይህንን ትምህርት የሚወስድ ተማሪ በጀርማ የተረጋገጠ የወላጅ ፍቃድ ያገኘ መሆኑን መረዳት አስፈላጊ ነው ብያምናለሁ። ይህንን ትምህርት እንዲወስዱ አልተገደዱም። ትምህርቱን ለመውሰድ ልባዊ ፍላጎት አላቸው። በዚህ ትምህርት ክፍለ ጊዜ ስለምንነጋገርባቸው ነገሮች ሁሉ ተጨማሪ ነገር ለማወቅ ይሻሉን ያሉት። በሳምንቱ መጀመሪያ ላይ የመምህር ኢሜት ተማሪዎች በፍራንስ ፋንን የተጻፈውን የምድር ፍዳ የተሰኘ መጽሐፍ አንብበዋል። መጽሐፉ ከቅኝ ገዢ ማህበረሰብ ስለተወረሱ የጭካኔ ባህሎች የሚናገር ነው። በጋለው የውይይት ሰዓት ተማሪዎች መጽሐፉን ከቅኝ ገዢዎችና ነባር አሜሪካውያን ከዩክሬን ጦርነትና በሜምፊስ ቴነሲ ከታየው የፖሊስ ጭካኔ ጋር በማገናኘት ተወያይተዋል። ጃሚያ ላቨርን ሌላኛዋ ተማሪ ናት።
በሌሎች ትምህርቶች የምናየው ጅምር ብቻ ነው፣ ማነቃቂ አይነት። በዚህ ክፍል ውስጥ ያሉ ተማሪዎች ግን ለእያንዳንዱ ጉዳይ መሰረት፣ ተያያዥነትና ንክኪ ትኩረት ይሰጣሉ። በልዩ ክስተቶች ላይ በማተኮር ለምን እንደተፈጠሩና ውጤታቸውም ምን እንደሆነም እንመለከታለን። ትኩረት እንዳልተሰጣቸው ማህበረሰብ ልጆች ዛሬም ድረስ ከ300 ዓመታት በፊት በተፈጠሩ ሁኔታዎች ለምን እንደምንፈተን፣ ዛሬም ድረስ ውጤታቸውን ስለምን እንደምንጋፈጥ ለማወቅ እንሻለን።
ማቲው ኢቫንስ የተባለ የ16 ዓመት ተማሪ በበኩሉ ትምህርቱ በጥቁሮች ታሪክ ላይ ያሉ የተለያዩ አታያዮችን እንዲረዳ እንዳስቻለው የአሁኑ ፖለቲካዊ ውዝግብ ትኩረትን ለመንጠቅ ብቻ እንደተደረገ ይሟገታል። ሁልጊዜ የባሪያ አሳዳሪው ስርዓት ጉዳይ ሲነሳ ወይንም ሁልጊዜ በአሜሪካ ውስጥ የተጨቆነው ቡድን ጉዳይ ሲወሳ ውዝግብ ይቀሰቀሳል። እንዲህ ሲሆን ለወደፊቱ ጭቆና ዳግም እንዳይፈጠር ለመከላከል በጉዳዩ ላይ የበለጠ እንድንነጋገር ያደርገናል። የታሪክ ዓላማ ይሄ ነው። ለዚያ ነው ትምህርቱ የሚሰጠው ነው ያለው ማቲው። ይህ ልዩ የጥቁሮች ታሪክ ትምህርት እንዲሰጥ የሚደረገው በኮሌጅ ቦርድ በተሰኘው ተቋም አማካኝነት ነው። ተቋሙ ሂሳብ፣ ሳይንስ፣ ማህበራዊ ሳይንስ፣ የውጭ ቋንቋና ስነ ጥበብን ያካተቱ ልዩ ትምህርቶች እንዲሰጡ ያደርጋል። ልዩ ትምህርቶችን በከፍተኛ ውጤት ያጠናቀቁ ተማሪዎች ወደ ኮሌጅ በሚላኩ ሰነዶቻቸው ላይ ስኬቶቻቸው ይያያዙላቸዋል። ረቡዕ ዕለት ተቋሙ በቀጣዩ የትምህርት ዓመት ትምህርቱን ወደ ተጨማሪ በመቶዎች የሚቆጠሩ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች የሚያስፋፋውን መርሃ ግብር ይፋ አድርጓል። የተቋሙ ባለስልጣናት እንደሚሉት የትምህርት አርቃቂዎቹ በታሪክ የጥቁሮች ዩኒቨርሲቲ የሚባሉትን ጨምሮ 200 የኮሌጅ መምህራንን ከትምህርቱ ጋር በተያያዘ አማክረዋል።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ጣቢያው የአሜሪካ ድምፅ በመከታተል ላይ ያላችሁት ደግሞ ጋቢና ቪኦኤ
ቀጥለን ደግሞ አንድ የጤና ተኮር ጉዳይ እናነሳለን። የድረ ወሊድ ድባቴ ወይንም ቁዘማ ሴቶች ከወለዱ በኋላ ባሉት ጊዜያት ውስጥ የሚገጥም የጤና ችግር ነው። ቶሎ ቶሎ የባህሪ መለወጥ፣ ጭንቀት፣ ወደ ባሻነት፣ ለወለዱት ልጅ ስሜት ማጣት የመሳሰሉት የድረ ወሊድ ወይንም የአራስነት ድባቴ ምልክቶች ውስጥ ጥቂቶቹ ናቸው። በኢትዮጵያም ሆነ በብዙ የአፍሪካ ሀገራት በዚህ ዙሪያ ያለው ግንዛቤ እጅግ አነስተኛ በመሆኑ እናቶችና ህጻናት ከዚህ የጤና ችግር ጋር በተያያዘ ለጉዳት ይጋለጣሉ። ይቅርታ። በዚህ ዙሪያ የተሰናደውን ዘገባ ኤደን ገረመው እንደሚከተሉት አቅርበዋለች።
ዓለም የጤና ድርጅት በዓለም ላይ ከአምስት ሴቶች መካከል አንዷ ከወሊድ በኋላ የሚያጋጥም የመንፈስ ጭንቀት ወይም ደግሞ ድህረ ወሊድ ድባቴ እንደሚኖርባት አስታውቋል። በርኒሺያ ባሌዝ በቅርብ ጊዜ ነው እናት የሆነችው። መጀመሪያ ላይ ቀላል የመንፈስ ጭንቀት ይመስላል፣ እየቆየ ግን የሚብስ ስሜት ይሰማት ጀመር። የልጇ ቀለል ያለ ለቅሶም የሚያሰላቻት ሲሆን ጊዜ ደግሞ መሄዱን ያቆመ ይመስላታል። በርኒሺያ ስሜቷን እንዲህ ትገልጻለች።
desinteresada con el bebé, ¿no? No me importaba si lloraba.
Yani lehzanu menem aynet fellagot alnebereñim etegnallo. Neger gin degmo betam neber yimidekmeñ. Menem reft alageñim neber. Hzanu ijig yalqis sele neber yihone yedkamna yemeselach simmet neberñ.
ቤተሰቦቿ የሆነ ችግር እንዳለባትና እርዳታ እንደምትፈልግ ቢረዱም ነገር ግን በትክክል ምን አይነት እርዳታ መውሰድ አለባት የሚለው ላይ በሐሳብ ተከፋፍለው እንደነበረ በርኒሺያ ትገልጻለች።
እናቴ ወደ ሐኪም ቤት ወሰደችኝ። ነገር ግን ሌሎች የቤተሰብ አባላቶች ወደ ባህል ሐኪሞች መሄድ አለባት ብለው ነበረ። ይሁን እንጂ እናቴ ሐኪም ቤት ነው የወሰደችኝ። እዛ ነው እርዳታ እንደሚያስፈልገኝ የተረዱት። ከዛ ሕክምና ጀመርኩ።
የድህረ ወሊድ ወይም ደግሞ ድባቴ መንስኤ ቀጥተኛ ምክንያት ባይታወቅም የክሊኒካልና የምክር አገልግሎት ስነ አእምሮ ሐኪም የሆኑት ሐኪሞ ቻጋኔ መናደድ፣ ጥልቅ የሆነ ጭንቀትና ሐዘን የዚህ ችግር ምልክቶች ናቸው ይላሉ። ባለሙያው አያይዘውም ሴቲቷ ከዚህ ቀደም በህይወቷ ይሰማት የነበረው ድባቴና ማህበራዊ ጫናዎችም ለዚህ ችግር ተጨማሪ አስተዋጽኦ አላቸው ይላሉ።
አንዲት ሴት ከወለደች በኋላ ልጇን ማየት የማትፈልግበትና ብቻዋን መሆን የምትሻበት አጋጣሚ አይቻለሁ። በእንዲህ አይነት ሁኔታ ውስጥ ያሉ ሴቶችን ለመደገፍ እንደ ማህበረሰብ እነሱን አካታች የሆነና የሚደግፍ ቦታ ማዘጋጀትም አለብን። ይሄ ነገር የሚያጋጥም ስሜት መሆኑንና በድጋፍ ሊያልፍ የሚችል መሆኑንም ማስገንዘብ መቻል አለብን።
ይሄ ችግር ታዲያ በጤና ላይ ከሚያጋጥሙ ሌሎች ችግሮች ጋርም ከተያያዘ ይባባሳል ይላሉ። ዶክተር አልቺሞ ይሄ ችግር እንደየሁኔታው በመድኃኒትና በስነ ልቦና ሕክምና ሊታገዝ ይችላል ይላሉ።
አንዳንዴ በእርግዝና ወቅት የትዳር አጋሮቻቸው ተፈላጊውን ድጋፍ ካልሰጧቸው፣ ወደ እርግዝና ክትትል አብረዋቸው ካልመጡ፣ እንዲሁም ድጋፋቸውን ካላሳዩ በፍቅር ግንኙነቱ ላይ የሚያንዣብብ ጥላ ይኖራል። በእነዚህ ጊዜያት ውስጥ የሚከሰቱ ድብቅ ግጭቶች ይኖራሉ። እነኚህ ነገሮች ከወሊድ በኋላ ለሚመጣ የመደበት ስሜትና የስሜት መለዋወጥ መንስኤም ይሆናሉ። የእናቶችና የሕፃናት ጤና ተከታታዮች፣ ነርሶች፣ የማህፀንና የጽንስ ሐኪሞችን ስናይ በድህረ ወሊድ የሚከሰተው የመደበት ስሜት ምልክቶችን ለይተው የማወቅ ዝግጁነት የላቸውም።
ታዲያ የቤተሰብ የጓደኛና መንፈሳዊ ድጋፍ የሴቶችን የስነ ልቦና ሁኔታ ለማሻሻል ትልቅ ሚና ይጫወታል። በርኒሺያ ባጋጠማት የድህረ ወሊድ ድባቴ ምክንያት ለአዲሱ ልጇ ተገቢውን ትኩረት ልትሰጠው ባለመቻሏ ልጇ ተጎድቶ ነበር። ይሁን እንጂ አሁን ላይ በርኒሺያ ከሐኪም ቤት የተሰጧትን የሕክምና ምክሮች በደንብ በመከታተሏ ይህ አስቸጋሪ የህይወቷ ምዕራፍ ማብቃቱን ትናገራለች። ይኸው ታዲያ ዛሬ ልጇ የቅርብ ጓደኛዋና የመኖሯ ምክንያትም ሆኗል።
ጋቢና ቪኦኤ ከጥር 24 2015 ዓ.ም ጀምሮ በሌላ አማራጭ ይከሰታል። ባዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የየለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ፣ ህልምና ስጋት ካለ ገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም፣ የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ 2 ሰዓት ጀምሮ ከመደበኞቹ የአሜሪካ ድምፅ መገኛ አውታሮች በተጨማሪ ባህዱ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አድማጮቻችን እንዲሁም ተመልካቾቻችን ለዛሬ ያዝንላችሁ መሰናዶዎች እነዚህ ነበሩ። በመስተንግዶ ሀብታሙ ስዩም፣ በምስልና በድምጽ ቅንብሩ ደግሞ ኤልያስ አስማረ አብረናችሁ ቆይተናል። በነገራችን ላይ ከሰኞ እስከ እሁድ ድረስ የጋቢና ቪኦኤ መሰናዶዎች በዌብሳይታችን እንዲሁም ደግሞ በመደበኞቹ አውታሮቻችን ላይ ስለሚጋሩ እንድትመለከቷቸው እንድታዳምጧቸው እንጋብዛለን። አስተያየታችሁንም በዚያው አቀብሉን። መልካም ሳምንት ይሁንላችሁ። መልካም ምሽት።